ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። ከባቢሌ ቶላ ተደርሶ በጸጋዬ ገብረመድህን ደብተራው የተተረጎመውን አንድ ትውልድ ለመምሰር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 9 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
አሁንስ አሊባታ የመሞትን ቋጠሮ ባግባቡን እንፈታ ወስብስብነቱን ስናየው ለካስ አስቀያሚ ሞት ጅግር ይያለው ባርነትን ተሸክሞን ቢኝን የሚጣላ እሽኝን ተቀባይ ያማን ሞት እኛ አንሞትም ፀሐይንና ጨረቃ የጨለማ ከዋክብት የነጻነት ፋና ወዲ የሰባዊነት ምልክት እኛ ማንሞት ሐውስን ለአልባታ የመሞትን ቋጠሮ ባግባቡ ስንፈታ ያኔ ነው የገባን የህያውነት ምስጢሩ የሰው ሰው መሆንና የሰባዊነት ክብሩ። እናም ከሃስ ከፈ ካሊፍ እስከያ ለህዝቦቿና ለእናት ዓለም ሀገራችን ኢትዮጵያ ቃል ኪዳናችን ገባን ድርሽ እንዳንልቀ አፈር ሰምተንም ዝም ላንል አይተንም ላንሸሽ በተራ ሞትም ላንበቀ እኛም ማንሞትም በዝብ ፍቅር የተላቆጠ የጥራትና የእምነት ንጥረ ነገሩ ስላለን እኛ ሲያጠፉን እየበራን ሲቆርጡን እንወቅላለን። ታዲያ እኛ እንዴት እንሞታለን? እኛ ማን ሞትም ፀሐይንና ጨረቃ የጨለማ ከዋክብት የነጻነት ፋና ወጊ የሰባዊነት ምልክት እኛ ማን ሞትም የግፉን ትቦ ሳንዘጋ የባርነትን ሰንሰለት ሳንበጥስ እኛ ማን ሞትም የጭቆናውን ምንጭ ሳናደርቅ የህዝባችንን እንባ ሳናብስ እኛ ማን ሞትም የባዶነት ሞት የቀላል እኛ ሞቱን እናውቃለን። ሞቱም እኮ እኛን ያውቀናል። ያ ስለሆነ የቃል ኪዳን ጽፍጠቱ እኛ ማን ሞትም ስብና ፈንጋዎች ይሙት ብቻ እንዳንዴ ልክ እንደው ዘራሽ ሞት ዘራሽ የሚባሉ ከማከላችን በድንገት ብቅ የሚሉ እንዳረም የሚበቅሉ በፊትም እንደነበር ወደፊትም ይኖራሉ። እኒህ ሞተው ከማይነሱት ናቸውና ወዲያውኑ ይረክፋሉ። እኛም አንደማንም ባርነትን ሰላፍን በቁመናችን ሬሳ አንሆን። ፀሐይንና ጨረቃ የጨለማውን ከዋክብት የነጻነት ፋና ወጊ የሰማይነት ምልክት እኛም ማንም ለአካላችን ማመቼ ሳስተን መቸጨቅን ለስጋችን አይተሪውንም እንዴ በየጎዳናው አይናችን ተጎልጉሎ ተቆራርጦ ጣታችን እኛም ማን ሞትም አይተሪውንም እንዴ በወልቃይት በጠገዴ ባርማጮና በጠለም ተፈታትነናል እኮ ሞትም በበጋና በክረምት እኛም ማን ሞትም ቁራሽ ሳይኖርንም በባዶ ያለውሃ መላሳችንን ሳናረጥም ተፈታትነናል እኮ ሞትን ሳይዘን ግብት ያ ስለሆነ የቃል ኪዳን ጽፍጠቱ እኛ ማን ሞትም ስብና ፈንጋዎች ይሙቱ ከፋሽቶች ይልቅ አንሶላችንን መርጠን ለመግመድ እንዲያመችን በቀጫጭኑ ሰንጥቀን ካምባገነኖች ላና ብርትብናችን ላንሸጥ ሞትን ቋሽ ፈልባታ ለራሳችን ሰክለን እኛ ማን አንሞትም እኛ አማማታችንን ምንመርጥ የተፈጠረውን ሞት ተቀባይ ነጻነትን ምናስቀድም ካልማትና ከነዋይ ፀሐይንና ጨረቃ የጨለማውን ከዋክብት የነጻነት ፋና ወጊ የሰባዊነት ምልክት ከኛ እኮ ሞቶ የሚነሳ እንጂ ሞቶ የሚቀርም አይደለም። ያንን አይነት ስብናም የለንም አፈጣጠራችንም አይደለም። እኛ ማን ሞትም ያ ስለሆነ የቃል ኪዳናችን ጥፍጠቱ እኛ ማን ሞትም ስብና ፈንጋዎች ይሙቱ ፀሐይንና ጨረቃ የጨለማውን ከዋክብት የነጻነት ፋና ወጊ የሰባይነት ምልክት ከኛ ቆሞቶ የሚነሳ እንጂ ሞቶ የሚቀርም አይደለም። ያንን አይነት ስብናም የለንም፣ አፈጣጠራችንም አይደለም። እኛማ ነውትም ፀሐይና ጨረቃ ይጨለማው ከዋክብት የነጻነት ፋና ወጊ የሰባይነት ምልክት
ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ትውልድ ለመምጣት ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 9 ታህሳስ 12 ቀን 1970 ዓመተ ምህረት የማንዴቦ ነፍሰ ገዳይ ስኳድ አዲስ አበባ ባለው ማዕከላዊ መስጊድ ውስጥ ዘው በማለት ጸሎት በማድረስ ላይ የነበሩ ብዙ ሰዎችን በመትረየስ አጨዱ። በወቅቱ በኢሃፓ ተገልጾ የነበረው ይህ ሁኔታ አዲስ አበባ ውስጥ ለረጅም ጊዜ የኖር በነበረ የውጭ ሰው ዘገባ ተረጋግጧል። በዘ ታይምስ ለንደን የወጣው የሰውየው ሪፖርት እንደሚከተለው ነበር። የትልቁ መስጊድ ኢማም በሽብር ስኳድ አባል ተመተው የሞቱ መስለው ወደቁና በኋላ ቀልባቸው ተመለሰ። ወታደራዊው መንግስት ይህን በሰማ ጊዜ የተሰማውን ሐዘን ለመግለጽ ጠርቷቸው አናርኪስቶች መስጊድ ላይ ጥቃት ፈጽመው ይህን ያህል ንጹሃን ሰዎች መግደላቸው በጣም አሳዛኝ አይደለምን ተባሉ። አዛውንቱ ኢማም እንዲህ ሲሉ መለሱ፣ በቀበሌያችን አናርኪስቶች የሉም፣ ያደረጋችሁት እናንተው ናችሁ። ግን ለምን? መስጊድ ውስጥ ቁርአናቸውን በእጃቸው ይዘው የቆሙ ድሆችና ተራ ሰዎች ብቻ ነበሩ። ዝናም ምህረትና እክለ በረከት እንዲሰጠን ነበር የምንጸልየው። 50 ሰዎች ገደላችሁብን፣ ለምን? መልስ ሳያገኙ ወደ ቤታቸው እንዲመለሱ ተፈቀደላቸው። ግን በማግስቱ ተወሰዱና ከዚያ በኋላ ስለሳቸው የተሰማ ነገር የለም። የማዕከላዊው ዓለም በቃኝ እስር ቤት እስረኞች የረሃብ እድማ አደረጉና ዘመዶቻቸውም ድጋፍ ሰጧቸው። ታዲያ ምላሹ ምን ሆነ? ርሸና። በታላላቅና በትናንሽ ከተሞች ከቤት ቤት ፍተሻ ተካሄደ። ውጤቱ የጅብላ ርሸና። እስር ቤቶች ካፍ እስከ ገደፋቸው ሞሉ። መፍትሄው ለሌሊት ለሊት በርካታ ፍረኞች እያወጡ መፍጀት። መገናኛ ብዙሃንም በተፈጸመው ግድያ እየፈነደቀ ሰለባ ሆኖ ለወደቀው ልጅም ሆነ የካቲት 15 ቀን 1970 ዓ.ም ተመረጠ ቀበሌ 13 አዲስ አበባ ውስጥ እንደተገደለው ታደለ ወልደ ጋብር የተባለ የ80 ዓመት ሽማግሌ እጄን አልሰጥም ብሎ የጸጥታ ኃይሎች ላይ ተኩስ ለመክፈት የሞከረ አደገኛና መሳሪያ የታጠቀ አናርኪስት ብለው ያቀርቡታል። በመይሶን ቃላት ደግሞ ግድያዎቹ በሚከተለው መንገድ ተገልጸዋል። ርሸና፣ እስራትና ብርበራ በኦፊሴል መካሄዳቸው የታወቀ ነው። ግን እነዚህ እርምጃዎች የተወሰዱት በለየላቸው የኢሃፓ የኢድህና የሲአይኤ ቅጥር ነፍሰ ገዳዮች ላይ ነበር። እርምጃዎቹ የተወሰዱት በመካሄድ ላይ ያለውን አብዮት በመቃወማቸው ብቻ ሳይሆን ለመቀልበስም በመሞከራቸው ነበር። አብዛኞቹ የተገደሉት በሰላም እጅ ባለመስጠታቸው ነበር። ህዝቡንና አብዮቱን ለመከላከል እንደዚያ አይነቱን እርምጃ መውሰድ አስፈላጊ ነበር። ለአምነስቲ ኢንተርናሽናል መልስ በእንግሊዝኛ ሜይ 23 እንደ ፈረንጆቹ አቆጣጠር መይቶን ዲያውም ከደርግ ጋር ከተቆራረጠ በኋላም እንኳ ያንኑ ቅኝቱን ይዞ ቀጥሏል። መስከረም 7 ቀን 1970 ዓመተ ምህረት ከመንግስቱ ኃይለ ማርያም ጋር ለመታረቅ ገና ተስፋ ያልቆረጠው ነገደ ጎበዜ ለሞንድ ለተባለው ጋዜጣ ጥያቄ አቅራቢ በሰጠው ምላሽ ስለ ቀይ ሽብሩ የቀረቡት ዘገባዎች የዓለም አቀፍ ህብረተሰብን አመለካከት ለመመረስ ሲባል የተጋነኑ ነበሩ ብሏል። አስፈላጊ እርምጃዎች፣ የተጋነኑ ዘገባዎች፣ ኢምፔሪያሊስቶች የቀረቡ የተሳሳቱ ዘገባዎች፣ ቀይ ሽብሩ ይፋፋም እያሉ እርስ በርሳቸው የሚቃረኑ ነገሮችን መይሶንና ደርግ በሚለፈልፉበት ጊዜ ስለ ዓለም አቀፍ ህብረተሰብም ሆነ በጅምላ በመረሸንና በመጨፍጨፍ ጸጥ ለማሰኘት ይረባረቡበት ስለነበረው ስለ አገር ቤቱም ህብረተሰብ አስተያየት ደንታ አልነበራቸውም። በ1970 ዓመተ ምህረት ወደ መጨረሻው አካባቢ በአዲስ አበባ የጅምላ ርሸናው እያበቃ በመላ ኢትዮጵያ ባሉ የገጠር ከተሞች ግን በአፍላነት እየተጋጋመ በመምጣት ላይ ነበር። የጅምላ ግድያ ነበር የቀይ ሽብሩ ገጽታ። አንድ ትውልድ ጠርጎ ለማጥፋት ሆን ተብሎ የተነደፈ ፖሊሲ። ነጻ እርምጃ። ይህ ሌላው የቀይ ሽብር ገጽታ ሲሆን ስሙ በቀጥታ እንደሚያመለክተው በነጻ የመግደል መብት በመያዝ አስፈላጊነት ሳይገቱ ተኩሶ የመብታት መብት ማለት ነበር። ለጥፋት ማስረጃ ማቅረብ፣ ህጋዊ መንገዶችን መከተል በአብዮታውያን ገዳዮች ዘንድ እንደ ቡርዣ የህግ ፍጽምና ይቆጠራል። መይሶን በተግባር ላይ እንዲውል ግፊት ያደረገበት ነጻ እርምጃ የተጀመረው በመስከረም 1969 ዓመተ ምህረት ውስጥ ነበር። በዚህ ፖሊሲ መሰረት ስኳዶች አናርኪስት ነው ብለው የሚጠረጥሩትን ወይም መስሎ የተሰማቸውን ባዩበት እንዲገድሉ መብቱ ተሰጣቸው። ይኸው ፖሊሲ እንደሚፈቅደው በመንገዶች ላይ፣ በቢሮዎች፣ በፋብሪካዎች፣ የትም የት፣ በማንኛውም ጊዜ ተኩስ ሆነ። የስኳድ አባላቱ ከጅፖቻቸው ወይም ከፔዦ መኪኖቻቸው ዱብ ዱብ ይሉና አንዱን ረሽነው ይቀጥላሉ። የሚጠየቅ ጥያቄ የለም። ሰለባ ሆኖ የወደቀው ህፃን፣ ሽማግሌ ወይ ባልቴት፣ ቄስ ወይም ደግሞ ተማሪ ሊሆን ይችላል፣ ግድ አልነበረም። ነጻ እርምጃውን የቀበሌ ስኳዶች የግል ቂም በቀልን ለመወጫ ወይም በሌላ ለማንኛውም በቂ ገንዘብ ከፍሎ ጠላቱን ለማስወገድ ለፈለገ ቅጥረኛ በመሆን ይጠቀሙበት ነበር። ኮረዳዎች ይደፈራሉ፣ ይረሸናሉ። ነጋዴዎች ይዘረፋሉ፣ ይረሸናሉ። ተቀናቃኞች ይገደላሉ። እዚያን ጊዜ የበላይነቱን ይዞ የነበረው አእምሮ ቢስነት በአንድ የለሞንድ ጋዜጠኛ በሚከተለው መልክ ቀርቧል። አንድ ፒያሳ አካባቢ የምትኖር ህመምተኛ እናት አንድ ማምሻ ላይ ያላትን አንድ ልጅ ወደ ፋርማሲ ላከችው። ወደ ቤቱ ሲመለስ ኮበሉ ከአደባባዩ ደረጃ ላይ በጥይት ራሱ ላይ ተመቶ ሞተ። ገዳዮቹ ሬሳውን በጫማ ገልበት አርገው አይተው የሟቹን እናት ይቅርታ ሌላ ሰው መስሎን ነው የገደልነው አሏት። እነዚህ እንግዲህ ጨዋነት ያላቸው ገዳዮች መሆናቸው ነበር። ከነጻ አርምጃዊት ባህል ጋር የሚሄድ አልነበረም። አን የደርጋባል ለተሰበሰቡ የቀበሌ መሪዎች መስከረም 24 ቀን አዲስ አበባ ውስጥ ነጻ አርምጃው ወጣቶች ላይ እንዲያተኩር የታሰበ ነው ብሎ እንደተናገረ ይታወቃል። ከፋርማሲ ሲመለስ የተገደለው ኮበልም እንደማንኛውም ሁሉ ኢላማ ለመሆን የሚፈልገውን ያሟላ ነበር። በመሰረቱ ተቅላላው ፖሊሲ ህሊናን ከመሳት የመነጨ ከመሆኑ የተነሳ የጎንደሩ አስተዳዳሪ ነፍሰ ገዳዩ የደርጋባል ሻለቃ መላኩ ተፈራ የልዩ ኮማንዶ አዛዥን ይጠራና በጎንደር ከተማ ለግማሽ ሰዓት ነጻ እርምጃ ብሎ ያዘው ነበር። ይህንን ትዕዛዝ ተከትለው ኮማንዶዎች ከተማ ውስጥ ይገቡና የተተመነው ሰዓት እስኪሞላ ድረስ ያሻቸውን ማንኛውንም መንገድ ላይ ያገኙትን ይገድሉ ነበር። እንደዚህ ባሉት ጊዜያት ቤት ሰብረው የሚገቡ ቢሆንም ኑሮ የሟቹ ቁጥር የላቀ በሆነ ነበር። ሻለቃ መላኩ እርምጃውን የሚያዘው ባሰኛው ጊዜ ሲሆን የግድያው ፈንጠዝያ ለምን ያህል ጊዜ መቆየት እንዳለበትም የሚወስደው እንደፈቀደው ነበር። በወቅቱ የነበሩት አቡን ከመላኩ መቅሰፍት ይሰውራችሁ ብለው ያሳረጉት ያለ ምክንያት አልነበረም። መይሶን ይህን ፖሊሲ ከማፍቀሩ የተነሳ ከደርግ ጋር ተጣልቶ ሲለያይ ከደርግ ጥፋቶች አንዱ ከውስጡ ያሉ አድሃሪያን ነጻ እርምጃውን ለማስቆም መሞከራቸው ነበር ብሎ ይከራከር ነበር። ከቤት ቤት ፍተሻ እንደገና የዚህ እርምጃም ሐሳብ የመነጨው ከመይሶን መሪዎች አፍላቂ ምናብ ነበር። ከቀይ ሽብሩ መንገሻ ተጽፎ በፊት ከቤት ቤት ይደረግ የነበረው ፍተሻ ያን ያህል የተጠናከረና በሚገባም የተደራጀ አልነበረም። በቀይ ሽብሩ ስር ከቤት ቤት ፍተሻ አልሸሹም ዞር አሉ አይነት ነገር ነበር። የተፈለገው ለደንቡ ያህል የሚደረገው ፍተሻ ሳይሆን ይበልጥ ስፋት ላለው ግድያ ሽፋን እንዲሆን ነበር። ፍተሻዎቹ በዘፈቀደ የሚደረጉ ርሽናዎችን፣ ነጻ እርምጃዎችን ያስከተሉ ነበሩ። ተጠርጣሪው ከተገኘ ይገደላል፣ ካልተገኘም ቤት ውስጥ የተገኙት በጅምላ ይገደላሉ። ቢያንስ አንድ ወይም ሁለት አይቀርም። የመጀመሪያው እኔ ነኝ ያለው ከቤት ቤት ፍተሻ መጋቢት 14 ቀን 1964 ዓ.ም ተጀምሮ 4 ቀናት ቆየ። ሌላ ደግሞ ሚያዝያ 29 ቀን መጣና 2 ቀናት ቆየ። መስከረም 30 ላይ መርካቶ የሌሊት ፍተሻ ተደርጎ የበርካታ ሰዎችን ሞት አስከተለ። ፍተሻው መጀመሩ ሲገለጽ ቡና ቤቶች በሙሉና የሲኒማ ቤት አዳራሾች ይዘጋሉ። የስኳዶችና የጸጥታ ኃይሎች መኪኖች ካልሆኑ በስተቀር ሌሎች መኪኖች መንገድ ላይ እንዲቀሳቀሱ አይፈቀድላቸውም። ሰው ቤቱ ውስጥ እንዲቆይ የግቢ በሮችና የቤት በሮች ክፍት እንዲሆኑ ይታዘዛሉ። በፍርሃት የሚጨመድድ ጸጥታ ከተማዋ ላይ በሚረብበትና ሰው ጥሏት እንደሸሸ ወና በምትመስልበት ጊዜ ስኳዶችና የጸጥታ ሰዎች ከቤት ቤት እየተንቀሳቀሱ ግድያቸውን ይያያዙታል። የከተማይቱ መውጫዎች ሁሉ በታጠቁ ወታደሮችና እዚህም እዚያም አለሁ የምትለውን ክላንሽኮቭ አንግበው የ800 ያህል ተጠርጣሪ አናርኪስቶች የመታወቂያ ፎቶግራፎችን ይዘው ኬላዎችን በሚቆጣጠሩ የሰደድና የመይሶን ስኳዶች ይዘጋሉ። ፍተሻው በኦፊሴል የሚታወቀው የኢሃፓ ተጠርጣሪዎችን የጦር መሳሪያን፣ የዴሞክራሲ አትሞችን፣ የኢሃፓ የመዝሙር ካሴቶችን፣ የማባሻ መኪናዎችን ወዘተ ለማግኘት ነበር። ሬዲዮው ግን በድል አድራጊነት መንፈስ ይገልጽ የነበረው በፍተሻው ወቅት የቅቤ፣ የማር፣ የማሪያ ቴሬዛ ብሮች ወዘተ መያዝን ነበር። ይህ ሁሉ ደግሞ እንደ ኢሃፓ ክዝን ተደርጎ ነበር የሚቀርበው። በሌላ አነጋገር እየተካሄደ የነበረው የጠራ የነጣ ዝርፊያ ነበር ማለት ነው። ሁሉም ነገር በቅቤ በበርበሬ በጥንታዊ የጥሬ ብር ገንዘብ ስርቆት ላይ ብቻ ተወስኖ ቀርቶ ቢሆን ኑሮ ምናልባትም ሰው ብዙም ባልገደደው ነበር። ፍተሻዎቹን አሸባሪ ያደረጋቸው በዘፈቀደ የሚደረገው ግድያ ነበር። ከቤት ላልተገኙ ልጆቻቸው ምክንያት ማቅረብ ያልቻሉ ይገደላሉ። አንድ የዲሞክራሲ አስተም ካንድ ሰው ቤት ከተገኘ ምን ያህል ሰው መገደል እንዳለበት የሚወስነው የፍተሻው ቡድን መሪ በታየው ነው። በሁሉም ሁኔታ ግን አንድ ሰው መገደሉ አይቀርም። ፍተሻው ቡድን ኮረዳዎችን ይደፍራል፣ አንዳንዶቹን ሲገድል ሌሎቹን ይመራል። ቤት ውስጥ ገንዘብ ከተገኘ ባለቤቱ ላይ ነጻ እርምጃ ይወሰድና ገንዘቡ በወራሪዎቹ ይወረሳል። የሟቹ ቁጥር ከፍ ያለ ነበር። መንግስት በየቀኑ በሬዲዮ እጅ አልሰጥም ያሉ ጸረ አብዮተኞች ተደመሰሱ እያለ በማውራት በተፈጸሙት ግድያዎች ይፈነድቅ ነበር። ያፓ ፍተሻ የሚካሄድበትን ዕለት ቀደም እያለ ለማወቅ ይችል ስለነበር ከቤት ቤት ይደረግ የነበረው ፍተሻ መዋቅሩን ከግምት ውጭ የሆነ ጉዳት አላደረሰበትም። ሆኖም በአሰሳው ወቅት በርካታ የኢሃፓ አባላት ተገድለዋል። በመጋቢቱ ፍተሻ የኢሃፓ አባልና የኢሰማ ሊቀመንበር የነበረው ማርቆስ አጎስ ከወታደሮች ጋር ተታኩሶ የሞተ ሲሆን የኢሃፓ ማዕከላዊ ኮሚቴ አባል የነበረው ተስፋዬ ደበሳይ በመንግስት ስኳዶች በመከበቡ ከፎቅ ህንጻ በመዝለል ራሱን ገድሏል። በኬላዎች ላይ የሚደረጉ ግድያዎችም በዘፈቀደ የሚካሄዱ ነበሩ። ከእንዲህ አይነቶቹ ኬላዎች አንዱ ከነበረው ከአቃቂው ኬላ ላይ ነበር። ነጋየለ መላኩ ማርቆስና ዮሐንስ ብርሃኔ ከአንድ እንግሊዛዊ ዩኒቨርሲቲ መምህር ጋር የተገደሉት። መላይቱ ከተማ በነፍሰ ገዳይ ስኳዶች ተወራ ትንፍሽ ልውሽ በማትልበትና እኒሁ ስኳዶች ቢያጠፏትም ቢመሯትም ቀልባቸው በመራቸው የሚወሰንበት ሁኔታ ምናልባት በዚህ ደረጃ በሌሎች ብዙ አገሮች የማይታወቅ ይሆናል። የሆነ ሆኖ ከቤት ፍተሻው ኢትዮጵያ ውስጥ የቀይ ሽብሩ ዘመቻ አካል ሆኖ በመምጣት ቁጥር የሌላቸውን ሰዎች በጭፍን ለመግደል መጠቀሚያ የሆነ አዲሱ ገበያ መርካቶ አካባቢ የኢሃፓ ስኳዶችና ነጋዴዎች የመንግስትን ሰው በላ ስኳዶች በሚጋተሩበት ጊዜ ተክሱ ብርቱ ይሆናል። ሆኖም የሟቹ ቁጥር በዚያ ሁኔታም ቢሆን ከፍ ያለ ቢሆን እንደፈለጉት ቢሆንም ለመግደልና ለመዝረፍ እንዳይችሉ ያደርጋቸው ነበር። መላይቱ ከተማ በነፍሰ ገዳይ ስኳዶች ተወራ ትንፍሽ ልውሽ የማትልበትና እኒው ስኳዶች ቢያጠፏትም ቢመሯትም ቀልባቸው በመራቸው የሚወሰንበት ሁኔታ ምናልባት በዚህ ደረጃ በሌሎች ብዙ አገሮች የማይታወቅ ይሆናል። የሆነ ሆኖ ከቤት ፍተሻው ኢትዮጵያ ውስጥ የቀይ ሽብሩ ዘመቻ አካል ሆኖ በመምጣት ቁጥር የሌላቸውን ሰዎች በጭፍን ለመግደል መጠቀሚያ የሆነ አዲሱ ገበያ መርካቶ አካባቢ የኢሃፓ ስኳዶችና ነጋዴዎች የመንግስትን ሰው በላ ስኳዶች በሚጋተሩበት ጊዜ ተክሱ ብርቱ ይሆናል። ሆኖም የሟቹ ቁጥር በዚያን ሁኔታም ቢሆን ከፍ ያለ ቢሆንም እንደፈለጉት ለመግደልና ለመዝረፍ እንዳይችሉ ያደርጋቸው ነበር። ግብረሰይ ወይም ቶርቸር በኢትዮጵያ ውስጥ በፖሊስ ወይም በጸጥታ ሰዎች የሚደረግ ምርመራ ለረጅም ጊዜ ከግብረ ሰይል ጋር ተወራራሽ ሆኖ ኑሯል። ጥፋቱን ወዲያውኑ የሚያም ትንሽ መቅመሱ አይቀርም። የማይቀምሱ ጥቂቶች ናቸው። ግን የግብረ ሰይልም አይነት አለው። አጼ ኃይለ ሥላሴ ፖለቲካ አፈንጋጮችን ወይም የተያዙ የሽምቅ ተዋጊዎችን ሚስጥር እንዲያወጡ ለማድረግ በዚሁ ዘዴ ይጠቀሙ ነበር። የተጠረጠረ ሌባ በምርመራ ጊዜ ልምጭ ይቀምሳል። ግን በፖለቲካ ምክንያት እንደታሰሩ የከፋ ግብረ ሰይል አይደርስበትም ነበር። ይህን ሁሉ ቀይ ሽብር ቀየረው። በመሰረቱ በአጠቃላይ የደርግ የግፍ አገዛዝ ነው ይህን ሁሉ የቀየረው። እያንዳንዱ ለግብረ ሰይል ይዳረጋል። ከዚህ ቁም ስቅል ለማምለጥ ያለው ድል አስቀድሞውኑ አለመያዝ ብቻ ነበር። ግብረ ሰይል የሽብሩ ዘመቻ የማይነጠል አካል ነበር። በጣም ጥቂቶች ነበሩ ለማምለጥ በእርግጥ እድለኞች የነበሩት። ሽማግሌ ወይም ወጣት ሳይባል ማንኛውም ሰው ነበር ግረሰይ የሚፈጸምበት። የሶኮነ ጥፋተኛ ለውጥ አልነበረውም። ምክንያቱም ግረሰይ ፈጻሚዎቹ እስረኛውን ብለው በሚወጣላቸው ጊዜ እስረኛው ወይ ሙቷል ወይም ደግሞ ጥፋቱን እያወጣ ነው። ጥፋቱን ስላወጣም ግብረሰይ ፈጻሚዎቹን ያስቆማቸዋል ማለት አይቻልም። ጥፋቱን አምኖም መደብደብ ነበረና ከጥያቄ በፊትም በኋላም አይቀርም። በሚከረፋውና በጣም በተጨናነቀው የቀበሌና የጸጥታ እስር ቤት ክፍሎች ውስጥ በመበስበስ ላይ ያለ የሰው ሥጋ፣ የተቆረጡ እጅ እግሮች፣ የተመዳመዱ ጆሮዎች፣ የተፈነኑ አፍንጫዎች፣ የተመዘዙ ጥፍሮች፣ የተጎለጎሉ አይኖች፣ የተጨፈለቁ ብልቶች፣ የተበጣጠሱ የሴት ብልቶች፣ የተቃጠሉ ጀርባዎች፣ የተቃጠለ ጸጉር ምኑ ቅጡ ምስክርነታቸውን እነሆ ይላሉ። እነዚህን የጋርና የዋይታ ክፍሎች ነበር ካስትሮ እውነተኛው አብዮት ብሎ ያሞገሰው እውነተኛው ገጽታ። በልዩ ልዩ እስር ቤቶችና የቀበሌ ማቆያ ማዕከሎች የሚከተሉት የግብረ ሰናይ ዘዴዎች እስረኞች ላይ ውለዋል። ግርፋት። ይህ አብዛኛውን ጊዜ ወፌላላ ተብሎ የሚጠራውና እንዲሁም እስረኛው ከመገረፉ በፊት ከሚታሰርበት ያስተሳሰር አይነት ተነስቶ ቁጥር 8 ወይም 6 ተብሎ የሚታወቀው ነበር። አለንጋው አኮርማጅ የሚፈጸመው አብዛኛውን ጊዜ ውስጥ እግሮች ላይ ሲሆን ጀርባም ጭምር ይደርሰዋል። በአንዳንድ ሁኔታ እስረኛው ውሃ በሞላ በርሜል ውስጥ በጭንቅላቱ ተዘቅዝቆ እንዲሰፈቅ ይደረግና በዚያ ሁኔታ እንዳለ ይገረፋል። ይህ በጎንደር እስር ቤት ያለማሰለስ ለሞት ያበቃ ቅጣት ነበር። ህመሙ ይበልጥ እንዲያሰቃይ ግብረሰይል አድራጊዎቹ የውስጥ እግር ቆዳውን በካራ ይሸነታትፉና ያንን ቁስሉን ከመግረፋቸው በፊት እንዲነፈርቅ ለሁለት ቀናት ያህል ያቆዩታል። በሌላ ሁኔታ ደግሞ ግርፋቱ የእስረኛውን ቆዳ ሲሰነጣጥቀውና ሲቆስ ጥሬ ጨውና በርበሬ ይነሰንሱበታል ወይንም ሽንት ቁስሉ ላይ ያፈሱበታል። ጭንቅላት ደግሞ ስለታም ጠርዝ ባለው ማስመሪያ ይመታል። ግብረ ሥጋዊ ሰይፍ። ትላልቅ ሴቶችንና ልጃገረዶችን መድፈር የተለመደ አድራጎት ነበር። ከተደፈሩት አንዳንዶቹም የዘጠኝ ዓመት እንቡቃቅላዎች ነበሩ። ከእኩለ ሌሊት በኋላ ሴት እስረኞች ለጥያቄ ተጠርተው ከተወሰዱ አብዛኛውን ጊዜ ጥሪው ለመድፈር የሚደረግ ነበር። ምንም እንኳ ግብረ ሰይሉ የተፈጸመባቸው ሀፍረት እየተሰማቸው ለመግለጽ ፈቃደኛ ባይሆኑም ደፋሪዎቹ እንደሚፈራረቁባቸውና ግብረ ሰዶም እንደሚፈጽሙባቸውም ይታወቃል። ወንድ እስረኞችም ፍም እስኪመስል የጋለ ብረት በፊንጢጣቸው በመስደድና ብልታቸው ላይ ወይ አባለ ዘራቸው ላይ ውሃ ወይም አሸዋ የሞላበት ጠርሙስ በማንጠልጠል ግብረ ሰይል ይፈጸምባቸዋል። ወታደራዊ ፖሊስ ጠቅላይ ሰፈር ውስጥ ብልት በመጨፍለቅና በማምከን የተካኑ ነበሩ። የሴቶች አፍረተ ሥጋ ረጅምና ወፍራም ዘንግ እየተሰደደበት ጠርሙስ እየተከተተበት ጠርሙሱ ወደ ውስጥ ይመጣና እዚያ ውስጥ ይሰበራል ወይም የደቀቀ የጠርሙስ ስፋጭ እየተጨመረበት በጥስሱ ይወጣል። ዝንጠላ። በስለታም ካራ የክንድና የጭንን ቆዳ መገፈፍን፣ ጥፍሮች መዞ ማውጣትን፣ ጣቶችን በትንንሹ መከታተፍን፣ አፍንጫና ጉንጭን በፒንሳ መቦጨቅን፣ የብልት አካባቢ ጸጉርና ቆዳን በፒንሳ መንጨትን፣ የሴትን የጡት ውልብልቢት መቁረጥን፣ ጸጉርን፣ ጀርባን፣ ሆድን በእሳት መለብለብን ያጠቃልላል። ባንዳንት ሁኔታዎች እጅግር መቁረጡ በተራ ያናጢ መጋዝ በመገዝገዝ የሚካሄድ ይሆንና እጅግ ዝግ ያለ ይሆን ነበር። እስረኞችን የፈላ ዘይት ውስጥ መስፈቅና ከዚያ ውስጥ ደግሞ ቀዝቃዛ ውሃ ውስጥ መጨመርም ነበር። አዳዲስ እስረኞችን ለማስፈራራትና ቆስለኞቹም አንብተው እና የጋር ቀናት አሳልፈው እንዲሞቱ ምንጊዜም ለቁስል የሚደረግ የህክምና እንክብካቤ አልነበረም። በላይ ሰብነት አስደንጋጭ ይመስል ይሆናል ነው። ይህም ጭምር በእነዚያ ደናቁርት እንደ ሽብሩ ዘመቻ አካል ተደርጎ በስራ ላይ ውሏል። የሰው ስጋ የሚበሉት ግብረሰይ ፍጻሜዎቹ ሳይሆኑ እነሱ አስገድደው እስረኞቹን ነው የሚያስበሏቸው። መግቢያው ላይ የጠቀስ ነው የልጃቸውን የተከታተፈ አባለ ዘር እንዲበሉ የተገደሉት እናት ታሪክ አለ። ጎንደር ነው ታሪኩ የተፈጸመው። በአዲስ አበባው የጸጥታ እስር ቤት ውስጥ ብዙዎች የራሳቸውን የተከተፈ ስጋ እንዲበሉ ተገደዋል። ተገዶ መብላቱ የሰው አይነ ምድርን ይጨምራል። እንደገና ይህም በአዲስ አበባ የጸጥታ ማዕከላዊ እስር ቤትና ወታደራዊ ፖሊስ ጠቅላይ ሰፈር ውስጥ ይደረግ የነበረ ነው። እስረኞች የሰው ደም እንዲጠጡና አክታ እንዲውጡም ይደረግ ነበር። አእምሯዊ ግብረሰይፍ ይህ በስፋት ስራ ላይ የዋለ ነበር። ሰውነታቸው የተዘነጣጠለ ቁስላቸው አመርቅዞ የሚከረፉት እስረኞች አዲስ መጥ እስረኞች ውስጥ ይወረወራሉ። አዲስ መጥ እስረኞች ሌሎች ላይ ግብረሰይፍ ሲካሄድባቸው እንዲመረከቱ ይገደዳሉ። ቀይ ሽብር በተጋጋመበት ወቅት የቀበሌ ነዋሪዎች በአጠቃላይ እንዲወጡ ይደረግና በአደባባይ የሚካሄድ ግብረሰይፍ እንዲያዩ ይደረጋል። ፍንክች አለል ያለ እስረኛ ወላጆች ከፊቱ ቀርበው ግብረሰይፍ ሲፈጸምባቸው እንዲመለከት ይገደዳል። እስረኞችን ለማደናገጥ የማስመሰል ርሸናዎችም ይካሄዳሉ። በዚህ የአዲስ አበባ ወታደራዊ ፖሊስ ጠቅላይ መምሪያ የተራቀቀበት ነበር። በግብረሰይፍ ቁምስቅላቸውን የሚያዩ ሰዎች የጣር ጩኸት ሆን ተብሎ አዲስ መጥ እስረኞች እንዲሰሙት ይደረጋል። ሌሊት ሌሊት የሚፈጸመው ግብረሰይፍ በጣም የከፋ ስለነበርና ርሸናዎችም አዘውትረው የሚካሄዱት በዚሁ ጊዜ ስለነበር እስረኞች እንቅልፍ አጥተው ያድራሉ። ጭካኔ ያገበራቸው ዘበኞች በሩን የከፈቱ በማስመሰል በሚፈጸመው ማታለል ስቃያቸው ይባባሳል። አንዳንድ ጊዜም መኮንኖች የስም ዝርዝር ያለው ወረቀት ይዘው ይመጡና የእስረኞቹን ስም ከጠሩ በኋላ ልንገደል ነው ብለው ያሰቡትን ትተው ይሄዳሉ። እስረኞች በተለይ የቅርብ ጓደኛሞች አንዱ በሌላው ላይ ግብረሰይፍ እንዲፈጽሙ ይገደዳል። የእስር ቤቶች ሁኔታ ራሱ የሚቻል አልነበረም። 4 ሜትር በ4 ሜትር ስፋት ባላት ክፍል ውስጥ ከ50 በላይ የሚሆኑ እስረኞች ጀርባ ለጀርባ ገጥመው ታምቀው በመጋደም በቂ ቦታ አይገኝም። ለመጸዳጃ አገልግሎት የምትውለው አብዛኛውን ጊዜ ሞልታ የምትፈስ ጥቂት ይዛ የምትገኝ አንድ ትንሽ ባልዲ ናት። የክፍሏ መጠንባት፣ የሽንቱ፣ የትውከቱ፣ ግብረሰይፍ የተፈጸመባቸው እስረኞች ቁስል ሽታ አይጣል ነበር። ግብረሰይፍ የሚፈጸመው የትም ነበር። የጋረመኔነት ይታይባቸው የነበሩ ቦታዎች የቀበሌ አግቶ ማቆያ ማዕከሎች፣ በመይሶን ወይም በደርግ አባላት ይስተናበሩ የነበሩ 3ኛ ፖሊስ ጣቢያ ግቢ ውስጥ የሚገኘው የጸጥታ ዋና መስሪያ ቤት፣ የድሮው ልዕልት ፀሐይ ሆስፒታል አጠገብ፣ አዲስ አበባ የሚገኘው የወታደራዊ ጠቅላይ ፖሊስ መምሪያ ነበሩ። ግብረሰይፍ ፈጻሚዎቹ የጸጥታ ፖሊስ አባሎች፣ የቀበሌ ባለስልጣኖች፣ ወታደሮች፣ በተለይም በጎንደር ደግሞ ልዩ ኮማንዶዎች ነበሩ። ለዚህ አመጻ የተዳረጉት ደግሞ ከልዩ ልዩ የህብረተሰብ ክፍል የወጡ በሺዎች የሚቆጠሩ ወጣቶች፣ ሽማግሌዎች፣ ሴቶች ወንዶች ነበሩ። ብዙዎች አካላዊ ጉዳቶች ተርሰውባቸዋል። ብዙዎች አእምሯቸውን ነስቷቸዋል። ብዙዎች ያበዱም ጭምር በጥይት ተገድለዋል። በደርግ አይን እብደት ከትክክለኛ ፍርድ ለማምለጥ ምክንያት አይሆንምና ሆኖም ብዙዎች ተርፈዋል። አንዳንዶቹ አሁንም ከእስር ቤት ናቸው። አንዳንዶቹ ነፃ ተለቀዋል። ሌሎች ደግሞ ስደት ላይ ናቸው። ከግብረ ሰይል ፈጻሚዎቹ ምንም እንኳን አንዳንዶቹ የተገደሉ ሌሎች ሰላማዊ ሞት የሞቱ ቢሆኑም አሁንም እንዳሉ አሉ ማለት ይቻላል። ከግብረ ሰይል ፈጻሚዎቹ ጥቂቶችም ፍዳት ያበሏቸው እንደነበሩት ጥቂቶች ሁሉ እነሱም ለስደት በቅተዋል። የ8 ዓመት ልጅ ዋሳቸው መንግስቱ በኢሃፓ አባልነት ይተረተሩ የነበሩ ወንድሞቹ ያኖሯቸውን ሰነዶች ደብቀሃል በሚል ክስ ጉንደር ውስጥ ተያዘ። ዋሳቸው ታውቃለህ ብለው ቼክ ያሉበትን የሰነዶቹን መደብቂያ ቦታውን ለማሳየት ባለመቻሉ በሚያሰቅቅ ሁኔታ ለቀናት ግብረ ሰይል ተፈጸመበትና በስቃይ ላይ እንዳለ ሞተ። አለማየሁ እድሜው 22 መኖሪያው ኮልፌ አካባቢ አዲስ አበባ የነበረ ተማሪ ሲሆን ሲሳይ ዓለሙ ደግሞ እድሜው 27 መኖሪያው አሮጌው አውሮፕላን ማረፊያ አካባቢ የነበረ ሰራተኛ ነበር። ሁለቱም የተያዙት የኢሃፓ አባላት ናቸው በመባል ነበር። በተደጋጋሚም ግብረ ሰይል ከተፈጸመባቸው በኋላ ሲሳይ ላይ ቤንዚን ተርከፍክፎ እሳት ተለኮሰበትና ወዲያውኑ ተቃጥሎ ሞተ። የዓለማየሁ ስቃይ ግን ተራዘመበት። ላላ ልብሱን እንዲያወልቅ ከተደረገ በኋላ እርቃን ስጋው ላይ ቤንዚን እንዲከፈከፍበት ተደረገና በእሳት ጋየ። ለተቃጠለው አካሉ ምንም ሕክምና ሳይደረግለት ፈትቶ ከጥቂት ቀናት በኋላ ሞተ። ባርዳር ብርሃኔ ኪዳን የተባለ እድሜው 25 ዓመት የነበረ ልክ እንደ ሲሳይ በቤንዚን ተቃጥሎ ሞቷል። መኖሪያዋ ቄራ አካባቢ አዲስ አበባ እድሜዋ 22 የነበረ ሂሩት በአሰቃቂ ሁኔታ ግብረ ሰይል ተፈጽሞባታል። ሁለቱ ጡቶቿ ትንሽ በትንሽ ከተቆራረጡ በኋላ ፍም የመሰለ የጋለ ብረት በብልቷ ተሰዶባት ሙታለች። ሐሰኑ አልቃሲም ጎንደር እስር ቤት ውስጥ ግብረ ሰይል ሲፈጸምበት ሙቶ የተዘነጣጠለ ሬሳው ለትርኢት እንዲታይ አውራ ጎዳና ላይ ተወረወረና 10 ዓመት ያልሞላው ትንሽ ወንድሙ የወንድሙን ሬሳ በተመለከተ ጊዜ ጩኸቱን ለቀቀው። የመንግስት ስኳዶች ለሞተ አናርኪስት ማልቀስ ክልክል መሆኑን የሚያዘውን ትዕዛዝ ጣሰ በሚል ወዲያውኑ ተኩሰው ገደሉት። እድሜው 25 ዓመት የነበረ ኃይሉ አስፋው የተባለ ተማሪ በግብረ ሰይል ባለሟሎች ክፉኛ ተደብድቦ ሕክምና ባለማግኘት በደረሰበት ቁስል ለሞት በቅቷል። እድሜዋ 25 ዓመት መኖሪያዋ ዳባት የነበረ እታገኝ ብርሃኑ የአምስት ወር ነፍሰ ጡር ነበረች። ስትያዝ ግብረ ሰይል ተፈጽሞባት ከመገደሏና አውራ ጎዳና ላይ ከመጣሏ በፊት በእርግጥ ሕይወት ነበራት ብሎ ለመናገር አያስደፍርም ነበር። ከእሷ ሬሳ ጋር ፈንቱ ገላው የተባለ የሌላ እስረኛ የተቆራረጠ ሬሳ አብሮ ለትርኢት ቀርቧል። ጎንደር ውስጥ መምህር የነበረው የ34 ዓመቱ ዮናስ አዲሱ ለዘብ ያለ የፖለቲካ አመለካከት ነበረው። ታዲያ ተያዘና የኢሃፓ ከፍተኛ መሪ ነህ በሚል ተከሰሰ። ለሳምንታት ስሞች መዋቅርና የመደበቂያ ቦታዎች እንዲያወጣ ግብረ ሰይል ተፈጸመበት፣ ግን ሊያወጣ አልቻለም። በኋላም ከወገቡ በታች ሽባ ሆኖ ከተለያዩ የህመም መንስኤዎች ይሰቃይ ጀመር። ባለስልጣኖች ለሽልማት የሚያበቃውን ዋናውን ይዘናል ብለው አስበው ነበርና ወደ ሆስፒታል ወሰዱት። እዚያም እጆቹና እግሮቹ ካልጋው ጋር ተጠፍረው ሕክምና ተደረገለት። ቆየት ብሎም ሌላ እስረኛ ዮናስ የኢሃፓ ከፍተኛ አመራር እንዳልነበረ የጸጥታ ሰዎቹን ሊያሳምናቸው ቻለ። ጥቅምት 1969 ዓ.ም ዮናስ ከሆስፒታል በቃሬዛ እንዲወጣ ተደርጎ መቃብር ውስጥ ተወረወረ። በህይወታቸው ከተቀበሩት ጥቂት የሽብር ሰለባዎችም አንዱ ሆነ። ኢብራሂም ዘለቀ፣ ሐሰን መሐመድ፣ አሰፋ ጀማነ፣ ሞገስ በላይ፣ ታደሰ አያሌው፣ ሰርጎ ሙሄ፣ ሽታሁን እስጢፋኖስ፣ መላኩ ወልደ ትንሣኤ፣ ገብረ ጻድቃን ኃይሌና ቁጥር የሌላቸው ሌሎች አረመኔያዊ ግብረ ሰይል ተፈጽሞባቸው ተረሽነዋል። ዮሴፍ አዳነ አከርካሪ አጥንቱ በግብረ ሰይል ከተሰበረ በኋላ አያሌ የቁም ስቅል ተቀብሎ መዳረሻው እንደጠፋው እንደ ፍቅሬ ዘርጋው እሱም የት እንደደረሰ የሚያውቅ የለም። ዳብታሙ አንዳርጋቸውና እንደ አልማዝ ታደሰ ያሉ ልጃገረዶች እጅግ ጭካኔ በተመላበት ግብረ ሰይል ከተፈዳዩ በኋላ ሞት ገላግሏቸዋል። ሽብሩ በመንግስቱ ያመጻ አውታራትና በስኳዶች ውስጥ ታምቆ የነበረውን ጭካኔና ወሬነት እንዳለ በአደባባይ እንዲወጣ አደረገው። ለፍሪት ተብሎ ሬሳዎች አውራ ጎዳና ላይ ሲወረወሩ የግብረ ሰይል ፈጻሚዎቹን አውሬነት ማየት ይቻል ነበር። ይኸው አሰቃቂ ግብረ ሰይል አሁንም በህዝባዊ ዲሞክራሲያዊው መንግስት እስር ቤቶች ውስጥ እየቀጠለ ነው። የሬሳ ትርኢት። ይህ የቀይ ሽብር የብቻው የሆነ የራሱ ፈጠራ ነበር። ሐሳቡ ከሶቪየቶችና ከምስራቅ ጀርመን አማካሪዎች የመጣ ነው የሚሉ አሉ። ለሁሉም ግን መንግስቱ ያን ተቀብሎ ስራ ላይ መዋሉ ራሱ አረመኔነት ነው። እስር ቤት ውስጥ የሞቱ፣ ግብረ ሰይል ሲፈጸምባቸው የሞቱ፣ በነጻ እርምጃ የሞቱ ሰዎች በደም የተበከሉና ዝንጥልጥላቸው የወጣ ሬሳዎች በመስቀለኛ መንገዶች ላይ፣ በዋና አውራ ጎዳናዎች ላይ፣ በቤቶች አጠገብ ይጣሉና ለአንድ ቀን ትርኢቱ ነው ይታያሉ። ማንም ወላጅ የዘመዱን የልጁን ሬሳ ማንሳት አይችልም። ማንም ሰው ማልቀስ አይችልም። እንዲያውም የቀበሌ ነዋሪዎች እንዲሰበሰቡ ተደርጎ እንዲህ እያሉ መስፈን ይገደዳሉ። አቤት አቤት ደስ ማለቱ፣ የአናርኪስት ደም ሲፈስ ማየቱ። በሌላ ጊዜ ደግሞ መኢሶን ያሰለጠናቸው ወጣቶች ከትርኢቱ ቦታ እንዲመጡ ይደረግና ከላይ የተጠቀሰውን ወይም እሱን መሰል ዘፈን እንዲዘፍኑ ይደረጋል። ሬሳ ለትርኢት ይቀርብ የነበረበት ምክንያት ህዝቡን ቀልብ ለመግፈፍ፣ ውርደት ለማልበስና ምንም መፈናፈን የማይቻል ደካማ አድርጎ ራሱን እንዲመለከት፣ የመንግስትን ኃያልነት ደግሞ አግኖ እንዲያይ ለማድረግ ነበር። በርካታ ወላጆች ልጆቻቸውን ከአውራ ጎዳና ላይ ወድቀው ተበጣጥሰውና ሙተው በማየት አእምሯቸውን ስተው እብዶች ሆነዋል። ለሞቱት ሊያለቅሱም ሆነ ሬሳቸውን ሊቀብሩ ባለመቻላቸው ከባድ ሐዘን ውስጥ ወድቀዋል። ተገድለው መንገድ ላይ ተጥለው ይሆናል በሚል ወገኖቻቸውን ፍለጋ ከቀበሌ ወደ ቀበሌ በመኳተን ወላጆች ክፉኛ ተሰቃይተዋል። ይበልጥ አስደንጋጭ እንዲሆን ሬሳዎች ሆን ተብሎም ይበጣጠሱ ነበር። አንዳንዶቹ አንገታቸው፣ ሌሎች ደግሞ እጅ እግራቸው ይቆረጣል። በአንዳንድ ሁኔታዎች የተቆረጡ እጆች ከግንባር ላይ በምስማር ይቸነከራሉ። አብዛኛው ሁኔታ አናርኪስት ነበርኩ ወይም ቀይ ሽብሩ ይፋፋም የሚል መልእክት ያለው ጽሑፍ ሬሳዎቹ ላይ ይቸነከራል። ውሾችም ተገድለው እኔም አናርኪስት ነበርኩ የሚል መልእክት የያዘ ጽሑፍ ለማሾፊያ ተቸንክሮባቸው በሰው ሬሳ አጠገብ ይጣላሉ። ማታ ማታ የማዘጋጃ ቤት መኪኖች ሬሳዎችን ሰብስበው በማይታወቅ የጅምላ መቃብር ውስጥ ይደፏቸዋል። የተበጣጠሰ ሬሳን ለትርኢት ማቅረብ የአረመኔያዊ ሽብር አንዱ አጸያፊ ገጽታው ሲሆን፣ ግልጽ በሆነ መንገድ የመንግስቱ ኃይለማርያምን አምባገነናዊ መንግስትና የመይሶን ባልደረቦቹን ኢሰብአዊና አረመኔያዊ ባህሪ አመልክቷል። የሬሳ ሽያጭ። ከመስከረም 1968 ዓ.ም ጀምሮ ምኒልክ ሆስፒታል ውስጥ አዲስ አበባ በሽብሩ የወደቁ ሰዎች ሬሳ ላይ በላዩ ይቆለል ነበር። የተጨነቁ ወላጆች የልጆቻቸውን ሬሳ ከቁልል ውስጥ ለመፈለግ ከውጭው በር ይሰለፋሉ። ተለይቶ የታወቀውን ሰው ሬሳ ለማውጣት ቁልሉን ለሚያወርዱ አዲስ የሥራ መስክ ተከፍቶ ነበር። ማንም ሰው የሚፈልገውን ሬሳ በነፃ አይወስድምና ገዳዮቹ መንግስት ጥይቱን በነፃ ያገኛዋል የሚል አባባል ነበራቸው። የሚፈልገውን ሬሳ ከእጁ ለማስበገባት የሚፈልግ ሰው የጥይት ዋጋ እየተባለ የታወቀውን መክፈል ይገደዳል። የተቆረጠ ዋጋ አልነበረም፣ ግን በአጠቃላይ ክፍያው የሚያሰላው ሬሳውን በበሳሳው የጥይት መጠን ነበር። እድለኛ አባት ልጁ ባንዲት ጥይት የሞተበት የሞተችበት ነበር። በጸሐፊው በኩል የሚያስነውር ቀልዱስ ለመግባት ሳይሆን ወላጆች በእውነቱ ይሰማቸው የነበረውን ለመግለጽ ነው። ምንም እንኳ የሬሳ ሽያጩን ሐሳብ ያቀረበው ባይታወቅም እንኳ ፈጠን ያለ ገቢ ያመጣ የንግድ ሥራ ነበር። ውሎ አድሮ ወላጆች መክፈል እምቢ ሲሉና ብዙዎች የገደላችኋቸው እናንተው ናችሁ ብሏቸው አሉ፣ ሬሳ ለትርኢት ማቅረብ ሰፋ ያለ ትኩረት እየሳበ ሲመጣ ሽያጩ ቀነሰ። አጋልጥ ተጋለጥ። የሶቪየት ሰበካ ሀገሮች የሽብር ጠበብት በብዛት ኢትዮጵያ ውስጥ ከገቡ በኋላ የማጋለጡ ተግባር የቀይ ሽብሩ አይነተኛ ገጽታ መሆኑን አጋጣሚ አልነበረም። በቀይ ሽብሩ ወቅት የሚከተሉት መልኮች ነበሩት። አንድ፣ ራስን ማጋለጥ። ይህ በእስር ቤት ውስጥ ግብረ ሰይል በሚፈጸምበት ወቅት ወይም ህዝብ በተሰበሰበበት የሚደረግ ነበር። የተያዙ ተጠርጣሪዎች በልዩ ልዩ ወንጀሎች ይከሰሱና የኢሃፓ አባል ወይም መሪ መሆናቸውን እንዲያጋልጡ ይጠየቃሉ። ተጋልጠሃልና ራስክን አጋልጠህ ከሞት ብትርፍ ይሻልሃል የሚል ነበር የተለመደ ማግባቢያቸው። ቀደም ሲል ያስለፈለፏቸውን የተረቱ እስረኞች ወይም ከኢሃፓ ተገንጥለው ወደ ደርግ የገቡ አንጃዎችን ያመጡና ያጋልጥን እንዲያግባቡት ያደርጋሉ። የዚህ ሁሉ ምጸት ግን ከግብረ ሰይሉ የዳኑ መስሏቸው ራሳቸውን ያጋለጡ በኋላ በግብረ ሰይል መሰቃየታቸውና እንዲያውም መረሸናቸው ነበር። በህዝባዊ ስብሰባዎች የተሰበሰበ ህዝብ በሰደድና በመኢሶን በታጠቁ ቡድኖች ተከቦ የደርግ ወይም የመኢሶን ካድሬ እየተነሳ ሰው ራሱን እንዲያጋልጥ ለረጅም ጊዜ ይደነፋበታል። ከማጋለጥ የተቆጠቡ ሞት እንደሚጠብቃቸው እየተገለጸ ይዛትባቸዋል። ራስህን ካጋለጥክ ግን በኋላ ከተጋለጥክ ወይ ስምህ አብሮ በያዝነው ዝርዝሩ ላይ ከተገኘ ንጻህ እርምጃ ይወሰድብሃል ይባላል። ካድሬዎቹ የኢሃፓ አባላትና ደጋፊዎች ወይም ዴሞክራሲያን አንድ ጊዜ እንኳ ያነበቡትን ሰዎች ዝርዝር ያላቸው በማስመሰል ያሞኛሉ። ሰውም ደንግጦና ግራ ተጋብቶ ራሱን ያጋልጣል። ዴሞክራሲያ አንድ ጊዜ አንብቤያለሁ። የኢሃፓ ደጋፊ ነው ብዬ ጠርጥሬያለሁ፣ ግን ምንም አላልኩም። ከአናርኪስት ጋር ተነጋግሬያለሁ፣ ወዘተ ወዘተ። እነዚያ ራሳቸውን ያጋለጡ ተይዘው በፍጥነት ይወሰዳሉ። በአንድ ቀን ብቻ በግንቦት 1970 ዓ.ም ጎንደርና ጥቂት ሌሎች ክፍለ ሀገር ከተሞች ውስጥ 6000 ሰዎች ራሳቸውን አጋልጠዋል። ሁለት፣ ሌሎችን ማጋለጥ። አንድ እስረኛ የሚያውቃቸውን የሌሎች አናርኪስት ስሞች እስኪሰጥ ድረስ ግብረ ሰይል ይፈጸምበታል። ብዙዎቹ አሰቃቂውን ግብረ ሰይል መቻል ያቃታቸው ሌሎችን ያጋልጣሉ። ከራሳቸው መከራ ለመላቀቅ ዝም ብለው እውቂያ ይሰጣሉ። በሌሎች በመጋለጣቸው የተነሳ የተያዙ ሰዎች ግብረ ሰይል ይፈጽሙባቸዋል፣ ሌሎችን እንዲያጋልጡ ይገደዳሉ። እንዲያ እያለ ዙሪያ ጥምጥም ውስጥ ይሽከረከራል። ሌሎች የማጋለጥ ተግባር በቀበሌዎች፣ በፋብሪካዎች ወዘተ የህዝብ የማጋለጥ ስብሰባዎችም ይካሄዳል። ህዝቡ አናርኪስቶችን እንዲያጋልጥ ይታዘዛል፣ ይገፋፋል። ልጆች ወላጆቻቸውን እንዲወነጅሉ ተደርገዋል። አንዳንዶች የግል ጠላቶቻቸውን በንግድ ወይ በፍቅር ጉዳይ ወደረኛ የሆኗቸውን ለማጋለጥ ሁኔታውን ተጠቅመውበታል። ከዚህም የተነሳ ቁጥር የሌላቸው ከያፓ ጋር ምንም ግንኙነት እንዲህ አይነቱ ወጥመድ እየተጠመደባቸው ተመተዋል። በህዝብ ውስጥ የፍርሃትና የእርስ በርስ መጠራጠር መንፈስ ረበበ። ማንም ማንንም ሊያምን አልቻለም። ወጣቱ ልጅ እናቱን ሊያጋልጥ ይችላል። ሰራተኛዋ ቀጣሪዎቿን ልትወነጅል ትችላለች። ምርጫው ከባድ መጨነቅ መጠበብ የነበረበት ነበር። ራስህን ካላጋለጥክ ሌላው ያጋልጥሃል። ሌሎችን ካላጋለጥክ ግብረ ሰይል ወይም ሞት ይጠብቅሃል። ተጨማሪው ችግር ደግሞ ሌሎችን ስታጋልጥ ራስህም የነሱ አባሪ ተደርገህ ስለምትወሰድ ከቅጣት አታመልጥም። የጀገኑቱ መላ በመምታት ለሚደረገው ማጭበርበር ራሳችንን አናዋርድም ብለው ሌላውን አያጋልጡም። አንዳንዴም ሌሎችን ለማዳን በመሞከር በራሳቸው ላይ ይደፈድፋሉ። በአንፃራዊ ደረጃ ደከም ያሉቱ እዚህ ላይ ዳኝነት መስጠታችን አይደለም ማን ሊናገር የነበረ ነውና፣ እዚያው ነበልባል ውስጥ ከነበረው የበለጠ ማን ሊዳኝ ይችላል? ሌሎችንም ራሳቸውንም ያጋልጣሉ። እንዲያ በማድረጋቸው የሌሎችንም የራሳቸውንም ጋር ያስረዝማሉ። ሌሎችን አጋልጠው ፍርሸናቸው እንዲፋጠን ያስደረጉ ብዙ እስረኞች እስከ 1974 75 ዓመተ ምህረት እንኳን ከእስር ቤት የተወሰዱ በሚስጥር ተገለዋል። ለምሳሌ በአዲስ አበባ፣ በጎንደር፣ በደሴ፣ በጅማ፣ በመቀሌና ሐረር። ቀይ ሽብሩ መላ ሀገሪቱን ይህ ነው ተብሎ ሊገለጽ የማይችል ፍርሃትና በቀላሉ የማይሽር የአእምሮ ቁስል ቁራኛ አድርጓታል። ሽብር የሚለው ቃል አሁን ብዙ ሰው ላይ ፍርሃት ይለቃል። ሽብር ሲባል የሚታያቸው ቀዩ ሽብር ነውና፣ የደረሰው ሞት ቢሉ ሞት አይደለም፣ ህመም ወይ ውርደት ብቻም አይደለም፣ ከዚህ ሁሉ በላይ ነበር። የህዝብን መንፈስና ቅስሙን ሰብሮ ወኔውን ሰልቦ አሜን ብሎ የመታዘዝን ብቻ ከሚያውቅ ከግዑዝ ፍጥረት ደረጃ ለማውረድ ሆን ተብሎ የተደረገ ሙከራ ነበር። አንድ ሰው ቀዩ ሽብር የተነጣጠረው ህይወት ባላቸው ላይ ነው ብሎ የጻፈው እውነት ነበረው። ዓላማው ለተቃውሞ አሻፈረኝ ለማለት የሚከፍሉትን ዋጋ ለማሳየት ህይወት ያላቸውን መዳመጥ ነበር። ለብዙ ጊዜ ብዙ አመጻን ላየች ኢትዮጵያ እንኳ ቀይ ሽብር ከልክ ያለፈ ነበር። የተካሄደበት መንገድ መጠኑ አረመኔያዊነቱ ሊታለም ከሚችለው ውጭ ነበር። ቀዩ ሽብር ሲተረጎም የግፍ፣ የግድያ፣ አረመኔያዊ ግብረ ሰይል፣ የሬሳ መበጣጠስ ጭፍጨፋ፣ ግብታዊ ርሸና፣ እስከነ ህይወት መቅበር፣ አባትን በልጅ ልጅን በአባት ማወነጃጀል፣ ጥርጣሬን ማሰራጨት፣ ፍርሃትና ተስፋ መቁረጥ ነበር። እነዚያ ይህን ሁሉ ጸዋት ወመከራ የተቀበሉት በውስጡ ተቀቅለው ያለፉት ናቸው። በአእምሮ ላይ የቀረጸውን ሽብር ቢያንስ በይፋ አቁሟል ከተባለ ብዙ ዓመታት በኋላ እንኳ ህዝቡ ጨምድዶ የያዘውን ትክክለኛ ስሜት ሊገመግሙ የሚችሉ። በሽብሩ ወቅት ሞት ድንገት ከመጣ ትልቅ ግልግል ነበር። የብዙ እስረኞች ወላጆችና ቤተሰቦች ራሳቸውን ገድለዋል። በርካታ የሀፓ አባላት የመርዝ እንክብል በመዋጥ ራሳቸውን አጥፍተዋል። ሌሎቹም የተባይ መርዝ በመጠጣት ሙተዋል። ከመያዝና በእርግጥም ተከትሎ በሚመጣው በተጓተተና በተራዘመ ጋር ከመሞት ፈጣን ሞት የተመረጠ ነበር። ደጉ ግብረ ሰይል ፈጻሚ ደብድቦ አእምሮን የሚያስትና ፈጥኖ የሚገድል ነበር። እንዳምሳ አለቃ ተሾመ አይነቱ ግደለን ብለው እንዲለምኑት የሚያደርግና ይበልጥ እንዲሰቃዩ በህይወት ጠርዝ ላይ የሚያቆየው ነበር። ቋሚ ይበልጥ ስለሚሰቃይ ሞት ግልግል ነበር። በአንድ ቀን ወይም በሳምንት ውስጥ ልጅ አልባ መሆናቸውን ያዩ ወላጆች፣ አንድዬ ልጇ ቁም ስቅሉን ሲቀበል የተመለከተች እናት፣ ወንድሟም በአሰቃቂ ሁኔታ ለገደለው መንግስት የውዳሴ መዝሙር እንድትዘምር የተገደደች እህት፣ እጅ እግራቸውን አጥተው ዱሻቸውን እያሳዩ እስር ቤት ያሉት፣ ለእውርነት የተዳረጉት፣ በግብረ ሰይል አመራቸውን የሳቱትን ወጣቶች የሚንከባከቡ ወላጆች ወዘተ ወዘተ የቁም ስቃይ ለቋሚዎች ቀዩ ሽብር ከሞት የከፋ ትርጓሜ ነው የነበረው። ቀዩ ሽብር ጨቋኙ ገዢዎች የስልጣን ጥማቸውን ለማርካት እስከምን ያህል የዝቅጠት ደረጃ ሊወርዱ እንደሚችሉ አሳየ። የወላወሉና ሌሎችን ተቆመው ወደ እርግጠኛ ሞት የሰደዱ ብዙዎችን አፍረት አለበታቸው። ጥቂቶች ምሁራን በመንግስት ከተቀጠሩት ማይማን ገዳዮች ያልተሻሉ ያውም ባይብሱ ሆነው በመገኘታቸው ለምሁራን የነበረውን አክብሮት አጎደፈው። ቀዩ ሽብር በተግባር ሲውል ሀገሪቱ ልትወጣውና ልትፈቀው ብዙ አመታት የሚፈጅባት ጉዳት አደረሰባት። ጠቅላላ ፕሮግራማችን በዚህ ተጠናቀቀል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ። Oh,
Yes, I'm alive.